种。
ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ላይ የሚተላለፈው የአማርኛ ፕሮግራም ጀመረ። የክሮት ሰላምታችን ከዋሽንግተን ዲሲ ድረሳችሁ ውድ አድማጮች። የቅዳሜ የካቲት 8 2017 ዓመተ ምህረት ፕሮግራማችንን ይዘን ቀርበናል። ቆንጅት ታዬ በመስተንግዶ አብሬያችሁ አመሻለሁ። የምሽቱ ዋና አዘጋጅ ጽዮን ግርማ ነች። ዝግጅታችንን እንደወትሮ ባለም ዜና እንከፍትና በርከት ያሉ ቅንብሮችን አሰናድተናል። 38ኛው የአፍሪካ ህብረት የመሪዎች ጉባኤ ዛሬ በአዲስ አበባ ተከፍቷል። ዘገባ ይዘናል። ብርሃን ኃይሉ ፕሮግራሙን ትመራልናለች። አብራችሁ እንድታመሹ በአክብሮት እንጋብዛለን። ወደ ዜና እንለፍ።
የናስተልኛ አድማጮች ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። የአንጎላው ፕሬዝዳንት ዡዋን ሎረንሶ የአፍሪካ ህብረት ሊቀመንበር ሆኑ። በአዲስ አበባ እየተካሄደ ባለው የአፍሪካ ህብረት የመሪዎች ጉባኤ ላይ የአንጎላው ፕሬዝዳንት ዡዋን ሎረንሶ የአፍሪካ ህብረት ሊቀመንበርነታቸውን ተረክበዋል። ዡዋን ሎረንሶ ተሰናባቹን ሊቀመንበር የሞሪታንያ ፕሬዝዳንት መሐመድ ኦልድቼክ ጋዙዋን ተክቷል። ብሩንዲ፣ ጋና እና ታንዛኒያ የአፍሪካ ህብረት ምክትል ሊቀመንበር እንዲሆኑ ተመርጠዋል። ከህብረቱ ከታገዱ 6 ሀገራት በቀር 55ቱም የአባል ሀገራት በ38ቱ የህብረቱ መሪዎች ጉባኤ ላይ እየተሳተፉ ነው። የኢትዮጵያ ውጭ ጉዳይ ሚኒስትር ምንጭ ለአሜሪካ ድምጽ የአፍሪካ ቀንድ አገልግሎት እንደተናገሩት 29 ፕሬዝዳንቶች፣ 3 ምክትል ፕሬዝዳንቶች፣ 4 ጠቅላይ ሚኒስትሮች እና 1 ንጉስ በጉባኤው ላይ ተሳትፈዋል። ከአፍሪካ ህብረት አባልነት የታገዱት 6ቱ ሀገራት ቡርኪና ፋሶ፣ ጋቦን፣ ጊኒ፣ ማሊ፣ ኒጀር እና ሱዳን ናቸው። የዘንድሮ የመሪዎች ጉባኤ በመካሄድ ላይ የሚገኘው በዲሞክራቲክ ሪፐብሊክ ኮንጎ ግጭት እየተባባሰ ባለበት ወቅት አማጽያን በምስራቃዊ የሀገሪቱ ክፍሎች እየገሰገሱ ባሉበት ሰዓት ነው። የአፍሪካ ህብረት መሪዎች አስቸኳይና ያለምንም ቅድመ ሁኔታ የተኩስ አቁም ጥሪ አቅርበዋል። ሱዳን መሪዎቹ ሊወያዩበት ያቀዱት ሌላው የግጭቱ ዋና ማዕከል ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ ሱዳን ውስጥ የሚገኙት ተፋላሚ ወገኖች ጦርነቱን እንዲያቆሙና የሰብአዊ ሰራተኞችን ጨምሮ ሲቪሎችን እንዲጠብቁም ጥሪ አቅርበዋል። የጅቡቲው የውጭ ጉዳይ ሚኒስትር የአፍሪካ ህብረት ኮሚሽን ሊቀመንበር ሆኑ። አዲስ አበባ ውስጥ በሚገኘው የአፍሪካ ህብረት ዋና ጽህፈት ቤት እየተካሄደ ባለው 38ኛው የአፍሪካ ህብረት ጉባኤ ላይ መሪዎቹ በሚስጥር በሰጡት ድምጽ የጅቡቲው የውጭ ጉዳይ ሚኒስትር ኮሚሽኑን በሊቀመንበርነት እንዲመሩ ተመርጧል። የተመረጡት የጅቡቲ የውጭ ጉዳይ ሚኒስትር በአፍሪካ ህብረት አዳራሽ በተካሄደውና ብርቱ ፉክክር በታየበት እንዲሁም እስከ 7ኛ ዙር ድረስ በዘለቀ ምርጫ 2/3 ድምጽ አግኝተዋል። ከሳምንት በፊት 60ኛ ዓመት የልደት በዓላቸውን ያከበሩት ዩሱፍ በምርጫው አሸናፊ ሆኑት የኬንያውን የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋና የማዳጋስካር የውጭ ጉዳይ ሚኒስትር ሪቻርድ ራንድሪያ ማድራቶን በማሸነፍ ነው። አዲሱ የህብረቱ ተመራጭ ኮሚሽነር እንደ አውሮፓውያን አቆጣጠር በ2005 ዓ.ም ተመረጠ አንስቶ የጅቡቲ የውጭ ጉዳይ ሚኒስትር ሆኖ አገልግሏል። ዛሬ የካቲት 8 ቀን በአዲስ አበባ በተጀመረው 38ኛው የመሪዎች ጉባኤ ላይ የማካካሻ ፍትህ ጥያቄ ቀዳሚ አጀንዳ ሆኗል። በመክፈቻ ላይ ንግግር ያደረጉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የማካካሻ ጥያቄው የእርዳታ ሳይሆን የፍትህ ጥያቄ ነው ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ደግሞ ለማካካሻ ፍትህ ማዕቀፎች ጊዜው አሁን ነው ሲሉ ጥያቄው መልስ እንዲያገኝ ጥሪ አቅርበዋል። አድማጮች ከዜና በኋላ በዚህ ዙሪያ ሰፋ ያለ ዘገባ እናስደምጣችኋለን። የM23 አማጽያን በምስራቃዊ ዲሞክራቲክ ኮንጎ ሁለተኛ ቁልፍ ከተማን ተቆጣጠሩ። ለአመታት የዘለቀውን ከመንግስት ኃይሎች ጋር ያደረጉትን ውጊያ ተባብሶ ከቀጠለ በኋላ ትላንት አርብ ዕለት ወደ ሁለተኛዋ ትልቅ ከተማ ቡካቡ መግባታቸውን የአካባቢውና የሲቪል ማህበረሰብ መሪዎች አስታውቋል። የM23 አማጾች ወደ ከተማዋ ካዚንጉና ባጊራ ዞን ገብተው 1.3 ሚሊዮን ህዝብ ወደሚኖርበት መሃል ከተማ እየገሰገሱ ነው በማለት በደቡብ ኪቡ የሚገኘው የሲቪል ማህበረሰብ ምክትል ፕሬዝዳንት ዣን ሳሚ ተናግረዋል። ከክስተቱ ሰዓታት በፊት አማጽያኑ በካቡሙ ከተማ የሚገኘውን ሁለተኛውን አውሮፕላን ማረፊያ መቆጣጠራቸውን አስታውቋል። የተባበሩት መንግስታት ድርጅት በቅርቡ ከመንግስት ኃይሎች ጋር የቀጠለው ጦርነት 350 ሺህ ተፈናቃዮችን ያለመጠለያ አስቀርቷል በማለት አስጠንቅቋል። ሐማስ 3 እስራኤላውያን አማጽያን ታጋቾችን ስለቅ እስራኤል ተጨማሪ እስረኞችን ፈታች። ምንም እንኳን ውጥረትና ስጋት ውስጥ ባለ የተኩስ አቁም ስምምነት መካከል ቢሆንም እስራኤል ፍልስጤማውያን እስረኞችን ስትለቅ በመትኩ ሐማስ 3 ተጨማሪ ታጋቾችን ለቋል። ከተለቀቁት ታጋቾች መካከል አንዱ በደቡብ እስራኤል የኪቡትስ ኒር ኦዝ ነዋሪ የሆነው የ36 ዓመቱ እስራኤላዊ አሜሪካዊ ሳጊ ዴኬልችን በጉርጉርሳኑ ጥቅምት 7 ቀን 2023 በደቡብ እስራኤል በተፈጸመው የሽብር ጥቃት በሐማስ ታጣቂዎች በመርኮ መያዙ ተዘግቧል። ተኛ የተለቀቀው ታጋች የ29 ዓመቱ እስራኤል ሩሲያዊ ሳሻ ትራኖቭ ሲሆን ሶስተኛው ታጋች ደግሞ ኮንዱሙ ጋር አብሮ መታገቱ የተገለጸው አርጀንቲናዊ ኢየርሆን መሆኑ ተገልጿል። ሶስቱ ታጋቾች በጋዛ ካሃኒኒስ በሚገኘው ለዓለም አቀፉ ቀይ መስቀል ኮሚቴ ተላልፎ ተሰጥተዋል። በተመሳሳይ የተፈቱ ፍልስጤማውያን የጫነ አውቶብስ ራማላህ ገብቷል። በመጨረሻም ዩናይትድ ስቴትስ ከተለያዩ ሀገራት የመጡ 119 ስደተኞችን ወደ ፓናማ አባረረች። ፓናማ በትራምፕ አስተዳደር የሚባረሩ ዜጎችን ለማሳረፍ ባቀረበችው ጥያቄ መሰረት ከሌሎች ሀገራት የተላኩ ስደተኞችን የጫነውን የመጀመሪያውን የአሜሪካ በረራ ተቀብላለች። ፕሬዝዳንት ጆሴ ራውል ሞሊኖ በሳምንታዊ ጋዜጣዊ መግለጫቸው ላይ ትላንት የዩናይትድ ስቴትስ አየር ኃይል 119 ከተለያዩ የዓለም ሀገራት የተውጣጡ ሰዎችን ይዞ መጥቷል ያሉ ሲሆን አያይዘውም ከቻይና፣ ኡዝቤክስታን፣ ፓኪስታን፣ አፍጋኒስታንና ከሌሎች ሀገራት የመጡ ስደተኞች መኖራቸውን ተናግረዋል። ፕሬዝዳንቱ የአሁኑ በረራ በድምሩ 360 ሰዎችን ለማምጣት ከታቀዱት 3 በረራዎች መካከል የመጀመሪያው ነው ያሉ ሲሆን እንብዛም ትልቅ ነገር አይደለም በማለት አክሏል። አድማጮች ለምሽቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ መሰናዶዎች ጋር ታምሹ ዘንድ ጋብዛለሁ። አይደን ገረመው ከዋሽንግተን ዲሲ።
የዓለም ዜናዎቹን አድምጠን ተመልሰናል። በአጭር ሞገድ መስመሮችና በኢትዮ ሳት ከሚቀርበው በተጨማሪ በዌብሳይታችን amharic.voanews.com ላይም በቀጥታ ልትከታተሉ እንደምትችሉ ከወዲሁ አስታውሳለሁ። ወደ ቅንብሮቻችን ስንሻገር 38ኛው የአፍሪካ ህብረት የመሪዎች ጉባኤ ዛሬ በአዲስ አበባው የህብረቱ ዋና መስሪያ ቤት አዳራሽ ተጀምሯል። የማካካሻ ፍትህ ለአፍሪካውያንና ዘር አፍሪካውያን በሚል መሪ ቃል ዛሬ የተጀመረው ጉባኤው አፍሪካ በታሪክ ለተፈጸሙባት ቅኝ ግዛትና አፓርቴይድን ለመሳሰሉ ኢፍትሃዊ ተግባራት የማካካሻ ፍትህ ልታገኝ በምትችልበት ጉዳይ ላይ ዋና ትኩረቱን አድርጓል። የጉባኤውን መክፈቻ የተከታተለው ኬኔዲ አባተ ተከታዩን ዘገባ ልኮልናል።
38ኛው የአፍሪካ ህብረት የመሪዎች ጉባኤ ዛሬ ቅዳሜ የካቲት 8 ቀን በአዲስ አበባ ከተማ በሚገኘው የህብረቱ ዋና አዳራሽ ሲጀመር እንደ የባሪያ ፍንገላ፣ ቅኝ ግዛትና አፓርታይድ ላሉ በአህጉሪቱ ለተፈጸሙ ቀደምት ኢፍትሃዊ ተግባራት የማካካሻ ፍትህ ጥያቄ ማቅረብን ዋነኛ አጀንዳው አድርጓል። የማካካሻ ፍትህ ለአፍሪካውያንና ዘር አፍሪካውያን በሚል መሪ ቃል በተጀመረው በዚህ ጉባኤ ላይ የመክፈቻ ንግግር ያደረጉት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጥያቄው ፍትህን የመሻት ጉዳይ ነው ብለዋል።
The demand for reparations is not about charity or financial aid. It is a call for justice.
የማካካሻ ጥያቄው የበጎ አድራጎት ወይም የገንዘብ እርዳታ ጥያቄ አይደለም፣ ስለ ፍትህ ነው። የሚሊዮኖችን ክብር የመመለስና ጥልቅ የሆነ የድህነት የመበላለጥና የአድሎ ጠባሳን መፈወስን የሚጠይቅ ነው። በሀብቶቻችንና እድሎቻችን ላይ የሚፈጸመው ስልታዊ ብዝበዛ እንዲያቆምም ይጠይቃል። በተጨማሪም በአህጉሪቱ ውስጥ ባሉ ማህበረሰቦች ላይ የተፈጠሩ በደሎችን ለማረም ድፍረት የተሞላበት እርምጃ የሚወሰድበት የለውጥ ሂደት እንዲኖር የሚጠይቅ ነው። ከሁሉም በላይ የማካካሻ ጥሪው የእያንዳንዱን ሰው እኩልነት ለማረጋገጥ ቃላትን ብቻ ሳይሆን ተጨባጭ ድርጊቶችን ይጠይቃል።
በህብረቱ የመሪዎች ጉባኤ መክፈቻ ላይ ተገኝተው ንግግር ያደረጉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥም የህብረቱ የካሳ ጥያቄ አግባብ እንደሆነ አብራርተዋል።
The world must never forget that Africa is the victim of two colossal and compounded injustices.
አፍሪካ የሁለት ከባድና የተወሳሰቡ ኢፍትሃዊ ድርጊቶች ሰለባ መሆኗን ዓለም መዘንጋት የለበትም። እነዚህም የቅኝ ግዛትና የአትላንቲክ የባሪያ ንግድ ከፍተኛ ተጽዕኖዎች ናቸው። የነዚህ ድርጊቶች ስረ መሰረት በመቶዎች የሚቆጠሩ ዓመታትን ያስቆጠረ ነው። መራራ ፍሬው ግን አፍሪካውያንንና ዘራ አፍሪካውያንን እስከዛሬ ድረስ እየጎዳ ነው። ከቅኝ ግዛት መላቀቅ በራሱ መድኃኒት አይደለም። የፖለቲካ ነጻነት አገሮችን በብዝበዛ ላይ ከተመሰረቱ መዋቅሮችና ለበርካታ አስርት ዓመታት ከዘለቀው የኢኮኖሚ የማህበራዊና ተቋማዊ የኢንቨስትመንት እጥረት ነጻ አላደረገም። ለማካካሻ ፍትህ ማዕቀፎች ጊዜው አሁን ነው።
የህብረቱ አባል አገራት መሪዎች ለሁለት ቀናት በሚያደርጉት ውይይት በዚሁ የማካካሻ ፍትህ ጉዳይ ላይ ከፍተኛ ትኩረት እንደሚያደርጉ የአፍሪካ ህብረት ሊቀመንበርነት ስፍራን ከሞሪታኒያው ፕሬዝዳንት ዛሬ የተረከቡት የአንጎላ አቻቸው ጁዋ ሎሬንሶ ተናግረዋል።
Throughout this conference many issues will be discussed.
በዚህ ጉባኤ በብዙ ጉዳዮች ላይ ውይይት ይደረጋል። ነገር ግን ለአህጉራችን በጣም አስፈላጊ የሆኑት የአፍሪካ ህብረት የሥራ ማዕቀፍና ለዚህ ዓመት በመሪ ሐሳብነት የተመረጠውን ለአፍሪካና ለትውልድ አፍሪካውያን የማካካሻ ፍትህን ተግባራዊ እንዲሆን የማድረግ ጉዳይ ዋናዎቹ ናቸው።
የማካካሻ ፍትህ ጥያቄውን በተመለከተ አስተያየታቸውን የሰጡን የአፍሪካ ጉዳዮች ከፍተኛ ተመራማሪና የፖለቲካ ተንታኝ ዶክተር ኢኖክ ጌታቸው ጥያቄው አሁን ዋና አጀንዳ ቢሆንም ከአፍሪካ አንድነት ድርጅት ጀምሮ በተለያዩ አጋጣሚዎች ሲነሳ የነበረ ነው ብለዋል። ህብረቱ ይህን አጀንዳውን ለማስፈጸም የተለያዩ አደረጃጀቶችን ሊመሰርት እንደሚችልም አብራርተዋል።
አሁን እንግዲህ ምን ለማተከበር የአፍሪካ ህብረት ልዩ መልእክተኛ ይመጣል ተብሎ ይጠበቃል። ከዛ በተጨማሪ ደግሞ ኤክስፐርቶች ቡድን ይቋቋማል። የጋራ የሆነ ፖዚሽን ይኖረዋል ብሎ ይገመታል። እንግዲህ የአፍሪካ ህብረት በተለያዩ ጊዜዎች የተለያዩ አጀንዳዎች ያነሳል። በዚህ ወቅት እንግዲህ ሲያነሳ አንደኛ ታሪካዊ እውቅና ይሰጠን ነው። የገንዘብ ካሳ ይደረግልን። እንግዲህ የገንዘብ ካሳ የሚደረገው መሰረተ ልማቶች ላይ፣ ትምህርት ላይ፣ የጤና አቅርቦት ግንባታ ፋይናንስ ይደረግልን የሚል ካሳ በዛም ልናገኝ እንችላለን የሚል ነው። ጫና የተደረገባቸው ባህሎች አሉ። እነሱም ባህሎች እንደ አዲስ ሪስቶር እናደርጋቸው የሚል አለ። ተጠያቂነት ይኑር የሚል አለ። እንግዲህ ይህንን ለማድረግ እንግዲህ የጋራ ፖዚሽን ያስፈልጋል።
ይሁን እንጂ በተለይም በምዕራብ ዓለም አሁን ካለው የፖለቲካ ነባራዊ ሁኔታ አንጻር ጥያቄው መልስ የማግኘቱ ጉዳይ አጠራጣሪ እንደሆነም የአፍሪካ ጉዳዮች ተመራማሪው ዶክተር ሄኖክ ተናግረዋል።
አሁን ትልቁ ጥያቄ የሚሆነው አሁን ባለው ነባራዊ ሁኔታ ይሄ ነገር ምን ያህል ሌላው ሊገደው ይችላል። ምክንያቱም የቀኝ አክራሪዎች እየተስፋፉ ነው በአውሮፓ። እንደምታውቀው የጂኦፖለቲካ አንሰርቴኒቲ ከቀዝቃዛው ዓለም ጦርነት ማቃት ጋር ስናነጻጽረው በጣም ከፍተኛ የሆነ እርግጠኝነት ያልተሞላበት ሁኔታዎች እየታዩ ነው በሰሜን አሜሪካም ጭምር ማለት ነው። ስለዚህ የመተግበሩ ሁኔታ እንደ ሌሎች ያው ጥርጣሬ ምንድን ነው እንደ አጀንዳ መነሳቱ ያው ጥሩ ነው። አሁን ግን ያለው የነባራዊ ሁኔታ ባለው የመንግስታት ግንኙነት በአሜሪካ ውስጥ ያለው የውስጥ ፖለቲካ በዓለም አቀፍ ሁኔታ ላይ የሚያሳድረው ተጽዕኖ ከፍተኛ ከመሆኑ አንጻር የዓለም አቀፍ የምዕራብ አውሮፓ ውስጥም ያለው የቀኝ ዘመን ፖለቲካዎች እንቅስቃሴ እያገነገነ ከመምጣት አንጻር የመልቲላተራል የምንለው ማዕቀፍ እየተዳከመ ከመምጣቱ አንጻር የተግባራዊ ሁኔታ እንደ ሌሎች የአፍሪካ ህብረት አጀንዳዎች በባሰ መልኩ የመተግበር ሁኔታ አጠያቂኛውን እጁ የሰፋ ነው የሚል እምነት አለ። የመልቲላተራል ፍሬምወርኩም የተባበሩ መንግስታትም የመሻሻል ነገሮች እየታዩ ነው። እንዴት ነው ሌሎች ድርጅቶች ዓለም አቀፍ ተቋማት ሊተባበሩ የሚችሉት የሚለው ነገር ትልቅ ጥያቄ ነው።
ከማካካሻ ፍትህ በተጨማሪ የአህጉሪቱ ፈተና ሆኖ የቀጠለውን የሰላምና ጸጥታ አጥቶት ጨምሮ የወጣቶች ጥያቄ እንዲሁም ትምህርትና ጤናን የመሳሰሉ ጉዳዮችም የውይይት አጀንዳ እንደሚሆኑ ተገልጿል። ተሰናባቹ የህብረቱ ኮሚሽን ሊቀመንበር ሙሳፋቂ መሐመድ በአህጉሪቱ የቀጠሉ ግጭቶች ከሌሎች ተፈጥሯዊና ሰው ሰራሽ ቀውሶች ጋር ተዳምረው የደህንነት እጦት ምግብና ጤናን የመሳሰሉ ችግሮችንም እያባባሰ እንደሆነ ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ Addis Ababa.
በመቀጠል የሚቀርበው ቅንብር ደግሞ የፓርኪንሰንስ በሽታ የማህበራዊና የስነ ልቦና ምስቅልቅሎሽን ይመለከታል። የህመሙ ምንነት በጊዜና በወጉ መታወቅ ከተገቢው ባለሙያ ጋር የሚደረግ ክትትል ወሳኝ መሆኑን ባለሙያዎች ያስረዳሉ። የህክምናውን ሂደት አስመልክቶ ህመሙ ያለበትን ደረጃ ሲጀምር ህመምተኛው የነበረበት እድሜ፣ ጠቅላላ የጤና ይዞታውና በምን አይነት ፍጥነት ስር እየሰደደ መሆኑን ጨምሮ በርካታ ምክንያቶች ውጤቱን ይወስናሉ። ደጋፊ ቤተሰብ በሌለበት ፓርኪንሰንስ ብቸኛ በሆኑ ህሙማን ላይ ይጠናል ሲሉ የህሙማን ማህበራዊ ገጽታን አዛምደው ሙያዊ ማብራሪያውን የሰጡን የነርቭና የአእምሮ ሐኪሙ ፕሮፌሰር ዮናስ እንዳለገዳ ናቸው። ይበልጡን እንቅስቃሴያችንን የሚቆጣጠረውን የአንጎላችንን ክፍል የሚያጠቃው ፓርኪንሰንስ የአእምሮ ጤና ሁከትም ሊያስከትል እንደሚችል ፕሮፌሰር ዮናስ ጨምረው ያስረዳሉ። ፕሮፌሰር ዮናስ ከከፍተኛ የነርቭና የአእምሮ ሐኪምነታቸው በተጨማሪ በዩናይትድ ስቴትሱ ባሮ የነርቭ ህክምና ተቋም መምህርና ተመራማሪም ናቸው። አሉላ ከበደ ነው ያወያያቸው። ባለፈው ሰኞ ፕሮግራማችን የጀመረው የቃለ ምልልሳቸው ተከታይ እንደሚከተለው ይቀርባል።
ፕሮፌሰር ዮናስ ህመሙ አንዳንድ ጊዜ ከሌሎች ጋር መቀላቀልን፣ የነቃ ማህበራዊ ተሳትፎን እንዲቀንስ ማድረጉ በአንጻሩ ከህክምናው ትይዩ የማህበራዊ ድጋፍ ያስፈልገው ይሆን?
በአጠቃላይ በዚህ በዘመናዊ ዓለም ወይም በምዕራቡ ዓለም ኒውክሊየር ፋሚሊ ሰዎች ብዙ ጊዜ ለብቻቸው ነው የሚኖሩት፣ ወይ ባልና ሚስት አንድ ላይ ይኖራሉ፣ ወይም ደግሞ የመፋታት ጉዳይም ብዙ ስላለ አንዳንድ ሽማግሌዎች፣ እድሜያቸው የገፉ ሰዎች፣ አዛውንቶች ለብቻቸው ሊኖሩ ይችላሉ። ለብቻቸው ሲኖሩ የበለጠ የመንቀሳቀስ ችግሩም የፓርኪንሰን በሽታውም ይብሳል። ምክንያቱም የፓርኪንሰን በሽታ የሞተር የእንቅስቃሴ የሰውነት እንቅስቃሴ በሽታ ብቻ ሳይሆን ነን ሞተር ማለትም የድብርት ችግር ያመጣ ይችላል። ብቸኛ ከሆኑ ይብሳል የድብርት በሽታ እና አንዱ ችግር በሚኒሶታም ያለው ለብዙ ዓመታት እዛ ሰርቻለሁ ክሊኒክ እና እዛ አንዱ ያየሁት የ75 ዓመት ገበሬ ጠብ ሰፊ የሆነ የእርሻ ቦታ ላይ ትልቅ ቤት ውስጥ ለብቻው ሊኖር ይችላል እና ማንም አባከና ብሎ የሚለበልም ልጆቹም ደግሞ አንዳቸው ሳውዝ ዳኮታ ነው፣ አንዱ ኒውዮርክ ነው፣ አንዱ እዛ ነው፣ አንዱ እዛ ነው። የራሳቸውን ኑሮ ነው የሚኖሩት። ስለዚህ በፈረንጁ ዓለም ይሄ ትልቅ ችግር ነው። አገራችን ግን ጥሩነቱ አንድ ሰው እርግጠኛ ነኝ የፓርኪንሰን ወይም ሌላ በሽታ ከያዘው ወይም ከያዛት እንደ አዛውንት የእኛ ህዝብ ቤተሰቡም ልጅም የልጅ ልጅም ጎረቤትም ግለሰቡን ያጫውታሉ፣ ይከባከባሉ። ይሄ ከመድኃኒት የሚተናነስ አይደለም። ሳይኮሶሻል ሰፖርት የምለው እና ይሄ ባህላችን እንግዲህ እንዳልተቀየረ ተስፋ አደርጋለሁ። ብዙ ጊዜ ነው አሁን ከወጣሁ ተስፋ አደርጋለሁ።
መልካም። እርግጥም እንዲህ ባለው ሁኔታ የማህበራዊ ድጋፍ ሊጫወት የሚችለውን የጎላ ሚና ከሰጡን ሙያዊ ማብራሪያ መገንዘብ ይቻላል። እስኪ ደግሞ ከዚሁ ህመም ጋር ተያይዘው ስለሚነሱት የተዛቡ ግንዛቤዎች ቢያስረዱን። ለመሆኑ እነኚህ ሰዎች በተሳሳተ መንገድ የሚረዷቸው የግድ ግን የሳይንሱን መሰረት ያልተከተሉ ነገር ግን ደጋግሞ የሚገጥሙ ሁኔታዎች ምንድን ናቸው?
አንደኛ ራሱ ሐኪሞችን ስነ አእምሮ የነርፍ ሐኪሞች ስናሰለጥን እነሱ ራሳቸው ጣት ሐኪሞች ስህተት ይሰራል። በሽተኛው ፓርኪንሰን ይዞት ሌላ ነገር ሊመስላቸው ይችላል። ስለዚህ እውቀት ያው አንዱ ከአንዱ እየተማረ በልምድ ነው የሚዳብረው እና ይሄ ህዝቡ ላይ ብቻ ሳይሆን የእኛም ሙያ ውስጥ ያሉት ይሄንን በተለይ ገና ሲጀምር ያለው ምልክት ግለሰቦች ሐኪሞችም ቢሆን ላይረዱት ይችላሉ፣
ሊያሳስቱ ይችላሉ።
ስለዚህ ይሄን ሊሳሳቱ ይችላሉ። ምንም ሐኪም ስለሆነ ወይም ስለሆነች አንድ ግለሰብ እንደ እግዚአብሔር ቀብቶ ይልከዋል ማለት አይደለም። ቀስ እያለ የዳህ የወደቀ የተነሳ ነው ሰው የሚማረው እና በህክምናም ውስጥ አለ። በህዝብ ውስጥ ደግሞ ምናልባት የተለያየ ትርጉም ሊሰጠው ይችል ይሆናል። ይህ በሽታ በዝርዝር አላውቀውም። በዚህ በኩል እንግዲህ የሜዲካል አንትሮፖሎጂስቶች፣ እነዚህ ሶሲዮሎጂስቶች እንደ ዶክተር አሉላ ፓንክረስት፣ እንደ ፕሮፌሰር ሀብታሙ ወንድሙ፣ ሌሎችም እነሱ የበለጠ ሊያውቁ ይችላሉ እና እኔ እስከማውቀው ኢትዮጵያ ውስጥ ስለ በሽታው ምን አይነት ግንዛቤ ያለው ሰፊው ህዝብ እርግጠኛ አይደለም። እውነት ለመናገር ጥናትም ያየሁት ነገር የለም።
መልካም። ፓርኪንሰንስን ተከትሎ የሚከሰቱትን የአእምሮ መታወክ ችግሮች ደግሞ መልከት ብናረግ የተለያዩ የአእምሮ ህመም ምልክቶች ስለሚታዩም ይሄን ህመም ተከትሎ የሚከሰቱበት ሁኔታ መኖሩ ከሌሎች የአእምሮ ህመም ሁኔታዎች እንዴት ተለይተው መታወቅ ይችላሉ? ምንጫቸውስ ምንድን ነው?
ይሄ እንግዲህ ቅድም እንዳልኩ ይሄ ዶፓሚን የሚባለው ንጥረ ነገር የሚፈጥሩት የነርቭ ሴሎች ለምንድን ነው የሚሞቱት ካልክ፣ እዛ ውስጥ አንድ የሆነ እንደ ሉዊ ባዲ የሚባል አንድ ቀላ ያለ እንደ በጣም መርዛማ የሆነ ኬሚካል እዛ ነርቭ ሴሎች ይፈጠርና እነዚህ ዶፓሚን የሚፈጥሩት ነርቭ ሴሎች ይሞታሉ። እና እነዚህ ይሄ ደግሞ ቀላ ያለ መርዛማ ነገር ፕሮቲን ሌላው የሚፈጥረው ችግር ምንድነው? የተለያየ አንጎል ክፍል ውስጥ ምን ሊፈጠር ይችላል? የሰውነት እንቅስቃሴ፣ የሞተር እንቅስቃሴ የሚቆጣጠረው ብቻ ሳይሆን የውጭውን ዓለም ከውጭው ዓለም ጋር ያለውን ነገር ፐርሲቭ የምንረዳበትን ነገር ሁሉ እሱን ሁሉ የውጭውን አንድ ሰው በአፉ ሲያጣጥም ምግብ ሲውጥ ያለውን ይሄንን ስሜት ትክክለኛው መረጃ ከውጭው ዓለም ወደ ውስጥ ለማምጣት የሚጠቅሙ የተለያየ የአንጎል ክፍሎች አሉ። እዛ ውስጥ ይሄ መርዛማ ነገር ከተጠራቀመ ያ ችግር ሊያመጣ ይችላል። ለምሳሌ በአይናችን አይተን አንዳንድ ነገር ዛፍ ስናይ ዛፍ መሆኑን እንድንረዳ የሚያደርገው የአንጎል ክፍል ላይ ይሄ መርዛማ ነገር ካለ የምናየው ዛፍ ሰው ሊመስለን ይችላል። ይሄ ሃሉሲኔሽን ይባላል። ለምሳሌ አንዳንድ ጊዜ ይሄ በሽታ ያለባቸው ሰዎች ሆስፒታል ከገቡ የሆስፒታል ይሄ ግሉኮስ የሚሰጥበት ላስቲኩን ሲያዩት ያ ላስቲኩ እባብ ሊመስላቸው ይችላል። ለዚህም ነው አንዳንዶች ሮጦ ለመውጣት ዘሎ በመስኮት ለመውጣት ይሞክራሉ። ስለዚህ በሽታው ራሱ የሚያመጣው የስነ አእምሮ መረበሽ ያመጣል። ሌላው ደግሞ መድኃኒቱ ራሱ ይሄ ዶፓሚን የሚባለው ንጥረ ነገር ለመተካት የምንሰጠው መድኃኒት ከልክ ካለፈ እሱ ራሱ ደግሞ አንጎል ውስጥ ትልቅ ችግር አምጥቶ የሃሉሲኔሽን ወይም የሌለውን ነገር እንዳለ አድርጎ መገመት ሊያመጣ ይችላል። በተለያየ ምክንያት ፓርኪንሰን ዲዚዝ የአእምሮ የድብርት በሽታ የሃሉሲኔሽን ወይም መቀወስ የሚባለው ኮታ በእኛ ሀገር አነጋገር እንዲህ አይነት ችግሮች ሊያመጣ ይችላል። ዋናው ነገር ሐኪሞች ይህንን ምልክቶች አውቀው መድኃኒት በተገቢው ጊዜ እንዲሰጡ እናስተምራለን። አሁን እኔ ወጣት ኒውሮሎጂስት ከሆኑ በኋላ እንደገና ስፔሻላይዝ አድርገ ከሆኑ በኋላ ሰብ ስፔሻላይዜሽን ትሬኒንግ ሊሰጣቸው ሲሉ ነው የሚመጡት እኔ ጋር። እነሱን እንደዚህ ነገር ላይ እንዴት አድርገው እንደሚያገኙ በሽታው እንዴት እንደምት ነሚሉ እናስተምራለን። በሽተኛም ሳይ አብረው ቁጭ ብለውኝ ያያሉ። እና በእንደዚህ አይነት መንገድ በሞተር በስነ ልቦና በስነ አእምሮ በተለያየ መንገድ በሽታውን አውቀን ያንን በሽታ እንዲያከውም ለማድረግ ማሰልጠን ነው አንዱ ስራችን።
ሞተር ያሉት እንግዲህ ለአማርኛ አድማጮቻችን ቅርብ ለማድረግ እንቅስቃሴ የሚለውን ነው። በውይይታችን ደጋግመው ስለጠሩት ሞተር የሚሉት ከእንቅስቃሴ ጋር የተገናኘው ነው።
ትክክል ነው። ባጭሩ ለማለት የኛ ህዝብ እንደሰማሁት የእንግሊዝም የኢትዮጵያም እግር ኳስን ያህል ኳሷን ለመምታት ይሄ የአንጎል ክፍል በጣም አስፈላጊ ነው። ያ ንጥረ ነገር ያስፈልጋል። ኳሷን በእጅ ለመያዝ ያ ንጥረ ነገር ያስፈልጋል። ሌላው ቀሶ ሰው ለመጨበጥ ያ ንጥረ ነገር ያስፈልጋል። እንደገና ደግሞ ሙዚቃ ሲጫወት አንድ ሰው ታምቡሩን ለመምታት ራሱ ኤአርኤም ኦልተርኔት ሪትም ሞሽን የሚባል አለ። እሱን የሚያንቀሳቀሰው አንጎል ክፍል ያስፈልጋል። የተለያየ ነገሮች ለመትና እንቅስቃሴ የሚለው ቃል ተገቢ ይመስለኛል።
መልካም። ፕሮፌሰር ዮናስ እንዳለገዳ ፓርኪንሰንስ በመባል የሚታወቀውን በእርጅና እድሜ ይበልጥ ነው የሚታይ የመንቀጥቀጥ ምልክቶቹ ጎልተው የሚታዩበት ሌሎች ምልክቶችን ጨምሮ የሙም ምንነት እንዴት ይረዳ ይችላል፣ በምን ሁኔታዎች ይከሰታል የሚለውን ዝርዝር ያስረዱበት ውይይት ነበር። ሌላ የእርሶ ሙያ በሚመለከት ርዕስ እንደምናገኘው ተስፋ አደርጋለሁ። ለአሁኑ አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ። ላይንም
በኢትዮጵያ ብቻ እንደሚገኝ የሚነገርለት የአይቤክስ ዝርያ ዋሊያ በተደጋጋሚ በሚከሰቱ የጸጥታና ሌሎችም ተፈጥሯዊ ችግሮች የተነሳ የህልውና አደጋ ውስጥ እንደሚገኝ የኢትዮጵያ የዱር እንስሳት ጥበቃ ባለስልጣናት አስታውቋል። ከሰው ሰራሽና ተፈጥሯዊ ችግሮች ጋር በተያያዘ ብርቅዬው የዱር እንስሳ ቁጥሩ በየጊዜው እየተመናመነ በአሁኑ ወቅት ጠቅላላ ህልውናው አደጋ ውስጥ መውደቁን ባለስልጣን መስሪያ ቤቱ ገልጿል። በዘርፉ ጥናትና ምርምር ያደረጉ እንዲሁም መጽሐፍ ያሳተሙ አንድ የጎንደር ዩኒቨርሲቲ ምሁር በየጊዜው የሚሰጡ ምክረ ሐሳቦች ገቢራዊ አለመደረጋቸው ዋሊያ ለተጋረጠበት የህልውና አደጋ ምክንያቶች ናቸው ብለዋል። የሰሜን ጎንደር ዞን መስተዳድር በበኩሉ የዋሊያን ህልውና ለመታደግ እድሎች እንዳሉ አመልክቷል። ዝርዝሩን መስፍን አራጌ ይዟል።
በተባበሩት መንግስታት የትምህርት ሳይንስና የባህል ተቋም ዩኔስኮ በዓለም ቅርስነት በመዘገበው የሰሜን ተራሮች ብሔራዊ ፓርክ ብቻ የሚገኘው ዋልያ በሰው ሰራሽና ተፈጥሯዊ ችግሮች የህልውና አደጋ እንደተጋረጠበት ቁጥሩም እየቀነሰ መምጣቱን የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ናቃቸው ብረሌው ለአሜሪካ ድምጽ ገልጸዋል።
የሰሜን ተራሮች ብሔራዊ ፓርክ ስናስብ ወደ ሁላችንም አምሮ ቀድሞ የሚመጣው ዋልያ አይቤክስ ነው። ይሁን እንጂ በተደጋጋሚ በሚስ ተዋሉ የጸጥታ ችግር ምክንያት እና ሌሎችን በጥናት በሂደት የሚለዩ እንዳለ ሆኖ ቀደም ብሎ ካለው ቁጥር አሁን ላይ ዋልያ ቤክስ ቀንሶ ነው የታየው። ይሄ በደረቅ እና በክረምት ወቅት በተካሄደ ቆጠራ ነው ቁጥሩ እንደቀነሰ ወከተቻለው። ወይም ደግሞ አለት ከለት የሚደረግ የቁጥጥር ስራ ከጊዜ ወደ ጊዜ በጣጣ ቁጥር የነበረው ዋልያ ቤክስ ዛሬ ላይ በ300ዎች አካባቢ የሚቆጠር ዋልያ እንዲቀር ሆኗል። ሁሉናው ለአደጋ ተጋልጧል።
በአንሳሩ የሰሜን ተራሮች ብሔራዊ ፓርክ የሚገኝበት በአማራ ክልል የሰሜን ጎንደር ዞን ምክትል አስተዳዳሪ ቢምረው ካሳ የዋልያው ቁጥር ከፍና ዝቅ የሚልባቸው ሁኔታዎች የተለመደ እንደሆኑ ይናገራሉ።
ከሰሜን ተራሮች ብሔራዊ ፓርክ ገለጻ የሆነው ዋልያ ቤክስ በአንደኛውም በሌላ መንገድ ያው በየአመቱ የተወሰነ ኢንቫይሮመንቱ ሲስተካከል ቁጥሩ የሚጨምርበት ከተፈጥሮም ከሰው ሰራሽ ችግሮች ውስጥም ሲገባ ቁጥሩ የሚቀንስበት ሁኔታ ይኖራል። ከአመት አመት ይለያያል የቁጥሩ ሁኔታ። አሁን ላይ ከባለፈው አመት በተለየ የተወሰነ ቁጥር የመቀነስ ሁኔታ ታይቷል። ግን ይሄን የቀነሰ ያለውን ቁጥር ለመመለስ ደግሞ እድል አለን። አሁን አንደኛ የአካባቢ ጥበቃውን ስራን ማጠናከር እንችላለን። ሁለተኛ ዋልያዎቹ በራሱ ብዛታቸው ቁጥራቸው ለመጨመሩ እድል አለው።
የሰሜን ተራሮች ብሔራዊ ፓርክ ኃላፊ ማሩ ቢያድግልኝን በስልክ ማግኘት ያደረግነው ሙከራ አልተሳካም። ሆኖም ለመንግስታዊ የአማራ ሚዲያ ኮርፖሬሽን በሰጡት መግለጫ በክልሉ የቀጠለው ግጭት ለእንስሳው ጥበቃ ለማድረግ እክል መፍጠሩን አረጋግጠው ነበር። ባለፉት አመታት የዋልያ አይቤክስ ቁጥር 865 ደርሶ እንደነበር አንስተው በሰሜኑ ጦርነት በክልሉ የሰላም እጦትና በህገ ወጥ አደን መበራከት ምክንያት አሁን ላይ 306 ዋልያዎች ብቻ መኖራቸውን፣ ጥብቅ ቁጥጥር ካልተደረገም ብርቅዬ እንስሳው ላይ የመጥፋት አደጋ ተጋርጧል ማለታቸውን ጣቢያው ዘግቧል። የሰሜን ተራሮች ብሔራዊ ፓርክ በሚል በ2013 ዓ.ም መጽሐፍ ያሳተሙት በጎንደር ዩኒቨርሲቲ የማህበራዊ ሳይንስ ትምህርት ክፍልና ስነ ሰብ ኮሌጅ ተመራማሪና መምህር ዶክተር ግርማ ታያቸው በሰሜን ተራሮች ውስጥ የሚገኘውን የዋልያ ትክክለኛ ቁጥር ማወቅ አዳጋች መሆኑን ይናገራሉ።
ትክክለኛውን ይሄ ነው ብሎ ለመናገር በጣም ሳይንቲፊክ የተደራጀ በካሜራ የተከታተለ ተካሄደ። አሁን 500 ማን ነው 800 ማን ነው ሪል ፊገራቲቭ ዳታን ማወቅ በጣም ያስቸግራል።
ለዋልያ ህልውና አደጋ ውስጥ መውደቅ ዋነኛ ምክንያት ፓርኩ ሲከለል ማህበረሰቡን ያማከለ ባለመሆኑ ነው ሲሉ ይተቻሉ።
የሰሜን ተራሮች ብሔራዊ ፓርክ ሲከለል ማህበረሰቡን ያማከለ በጣም ህብረተሰቡ አምኖበት እዛ ሲከለል በውስጥ የነበሩ ሰዎች እንዲለቁ ተብሎ አይደለም ሙከራ ቢደረግም መጨረሻ ላይ በ2006 ዓመተ ምህረት እንደገና ጊጭ አካባቢ የነበሩ አርሶ አደሮች ወደ ተነስተው ደባርቅ እንዲመጡ ተደረገውና ማህበረሰቡ እዛው ያመርታል፣ እንጨቱ ይቆርጣል። ከዛ በኋላ ዋልያ ብርቅዬ መሆኑን ቢገነዘብ ማህበረሰቡ ከፍየል ጋር ለማዳቀል ሁሉ ሙከራ ተደርጓል በውድ ዋጋ ለመሸጥ። ይሄ አሁን አንዱ ዝርያው እንዲጠፋ የማድረግ እንትን ነበር። በተለያየ አጋጣሚ ከማህበረሰቡ ሊሆን ይችላል ወይ ከሲቪል ግለሰቦች ሊሆን ይችላል ወይ ፖለቲካሊ ሞቲቬት ሊሆኑ ሰዎች ሊሆን ይችላሉ። ከአንዴም ሁለቴ የቃጥለው ሰምትን ደርሶበታል ፓርኩ። ስለዚህ እነዚህ ነገሮች ተዳምረው ዋልያ ቀንሶ ሊሆን ይችላል።
የሰሜን ጎንደር ምክትል አስተዳዳሪ በበኩላቸው የህዝቡን ተጠቃሚነት የሚያረጋግጡ ስራዎች እንደሚሰሩ አመልክተዋል።
አመልድ ኢትዮጵያ ኦርዳ የሚባሉ ፕሮጀክቶች አሉ። የፓርኩን ደህንነት ሲባል በፓርኩ ዙሪያ ያሉ ማህበረሰቦችን የኑሮ ደረጃ እንዲሻሻል እየሰራ ያለ ስራ አለ። ይህንና መሰል ፕሮጀክቶች እንዲመጡ የማድረግ ከፓርኩ ጋር ፍሬንድሊ ሊሄዱ የሚችሉ የስራ እድል ፈጠራዎችን ማስተሳሰር፣ ለምሳሌ እንደ ንብ እርባታ አይነት እንዲህ አይነቶቹን የማድረግ ስራ እንሰራለን ነው። ከዛ በዘለለ ደግሞ በዘላቂ መፍትሄው እና እኛም የክልሉ መንግስት ቢያስብበት ያልነ የተወሰኑ የህብረተሰብ ክፍሎችን ሪሎኬት የማድረግ ስራ ቢሰራ ብለን ኮሜንት አድርገናል።
ወደ ሌላ ቦታ የማዘዋወር
ወደ ለምሳሌ ወደዚህ አርማጮ ቀጠና ሰፊ የእርሻ መሬት አለ።
የጎንደር ዩኒቨርሲቲው ምሁር የዋልያን ህልውና ለመታደግ ተደጋጋሚ ምክረ ሀሳቦች ቢቀርቡም የተግባር እርምጃ ስለማይወሰድ ችግሩ እየተባባሰ መምጣቱን አስረድተዋል።
እንደው መንግስት እንዳለበት የትዞታ አሁን ለምሳሌ እንደ ኮሪደር ልማት አይነት ነገር ሰሜን ተራሮች መልሶ ለማገገም በዛው እግረ መንገዱ የኮንሰርቬሽን ስራ መሰራት አለበት። አካባቢ ኢኮሎጂ የሚጠብቅ ነገር ስራ በትክክል ያካባቢው ህዝብ ራሱ እንደ ጎንደር እንደ ኢትዮጵያ ትልቅ ያገራንስ ነው አሉ ከሚባሉት ፓርኮች የተለየ ፓርክ ነው ከኢኮሎጂ አኳያ ለሱ ይሄ ነው የሚባል ትክክለኛ ኮንሰርቬሽን አለመደረግ ነው። ስለዚህ መንግስት ራሱ ትኩረት ሰጥቶ በጀት ተበጅቶለት የተደረጉ ምክረ ሐሳቦችን ተቀብሎ ተግባራዊ ማድረግና ያለ ማድረግ ጉዳይ ነው።
የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን የህዝብ ግንኙነትና ኮሙኒኬሽን ስራ አስፈጻሚ አቶ ናቃቸው ትችቱን በተወሰነ ደረጃ ይቀበሉታል።
ምክረ ሐሳቦች በተለያየ ጊዜ ከተለያየ አካላት ይነሳሉ። በአካልም እኛም ጉዳይ ሰምተን እናቃለን። ቀደም ተብሎ የታሰቡ ጉዳዮችን በየጊዜው የሚስተዋሉ የጸጥታ ጉዳዮች መሬት ላይ ወርደ ተግባራዊ እንዳይሆን የራሳቸው ችግር ፈጥረዋል። እንዲሁም በመንግስት ብቻ ደግሞ የሚተገበሩን ብቻ አይደሉም። የበርካታ ባለድርሻ አካላትና ፓርትነሮች ወይም ደግሞ ፕሮጀክቶቹ ድጋፍ ያስፈልጋቸዋል።
የዋልያን ህልውና ለመታደግ በስሙ የተሰየመ ብሔራዊ ስትራቴጂክ ፕላን መውጣቱን አቶ ናቃቸው ጠቁመዋል። በቅርቡም ከባለድርሻ አካላት ጋር ጎንደር ከተማ ላይ ውይይት መደረጉን አክለው ገልጸዋል።
ብሔራዊ የብርቅዬው የዋላይዴክስ ጥበቃ ስትራቴጂ እቅድ እንዲዘጋጅ በማሰብ የባለድርሻ አካላት የውይይት መድረክ በጎንደር የተካሄደው በዋናነት የተፈጥሮ ሀብቱ ባለቤት የአካባቢ ማህበረሰብ ብቻም ሳይሆን ኢትዮጵያንም ከዛም አልፎ የዓለም ሀብት እንደሆነ ይታወቃል። ይሁንና ለመጥፋቱ ለመጎዳቱ ደግሞ ቀዳሚ ተወቃሽ በአካባቢው ያለ መስተዳደር እንዲሁም የማህበረሰብ ክፍል ከመሆን አልፎ ባለስልጣን መስሪያ ቤትም ሌሎች አካላት ሊሆኑ ስለሚችሉ ለመታደግ ምን ቢሆን ይሻላል አማራጭ የመፍትሄዎችን ለመቀየስ ይታዘንድ ነው ይህ ባለድርሻ አካላት የውይይት መድረክ የተዘጋጀው።
ዋሊያ በዓለም አቀፍ ደረጃ በኢትዮጵያ ውስጥ ብቻ የሚገኝ ብርቅዬ ዱር እንስሳት መሆኑ የተረጋገጠው በ1953 ዓ.ም ነበር። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጊ።
የምታደምጡት በአጭር ሞገድ በ22 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮ ሳት የሚተላለፈውን የቅዳሜ የካቲት 8 ፕሮግራማችንን ነው። ከአጭር ሞገድ እና ከኢትዮ ሳት በተጨማሪ በዌብሳይታችን amharic.voanews.com ላይም በቀጥታ ልትከታተሉ ትችላላችሁ። እስከ 4 ሰዓት ድረስ ከእናንተ ጋር ነን። አብራችሁን ቆዩ። የአቅም ውስንነት ያለባቸውን ልጃገረዶችና ቤተሰቦቻቸውን በማገዝና በማማከር የሚያበቃው ተቋም በእንግሊዝኛ ስሙ Resources Enriching African Life ወይም በአህጽሮት Real Girls በዩናይትድ ስቴትስ የሚኖሩ የሶስት ልጆች እናት የሆኑት ወይዘሮ ፀሐይ ወዳጆ የመሰረቱት ተቋም ነው። ተቋሙ ላለፉት 20 አመታት ከ650 በላይ ልጃገረዶችንና ከ3000 የሚበልጡ ቤተሰቦችን በገንዘብ፣ በደንብ ልብሶች፣ በጥናት ድጋፍና በግል በማማከር የማብቃት ወይም የሜንተርሺፕ አገልግሎትን በመስጠት አግዟል። ወይዘሮ ፀሐይ የሁለተኛ ደረጃ ተማሪ ሳለሁ ትምህርቴን እንዳላቋርጥ ታድገውኛል የሚሏቸው ስዊድናዊቱ ኤቫ ኑርዲን ያሳደሩባቸው በጎ ተጽዕኖ የዛሬውን ተቋም የመመስረት ሐሳብ በልባቸው እንዲጠነሰስ መነሻ እንደሆናቸው ለአሜሪካ ድምጽ ተናግረዋል። ኤደን ገረመው ወይዘሮ ፀሐይንና በተቋማቸው ድጋፍ የተደረገላቸውን ወጣቶች አነጋግራ ተከታዩን ጥንቅር አሰናድታለች።
ወይዘሮ ፀሐይ ወዳጆ ከሀገራቸው ኢትዮጵያ ወደ ዩናይትድ ስቴትስ ያቀኑት ከ33 አመታት በፊት ነው። ከመጀመሪያዎቹ 13 አመታት በኋላ ግን Resources Enriching African Lives በግርድፍ ትርጉሙ የአፍሪካውያንን ህይወት ተደራሽ ያደረገ አቅም የተሰኘውን ተቋም መሰረቱ። ተቋሙ በዋናነት የአቅም ውስንነት ያለባቸውን በትምህርታቸው የላቁ ልጃገረዶች ላይ ትኩረቱን አድርጎ ይሰራል። ወይዘሮ ፀሐይ ሴቶች ለሴቶች የሚያደርጉት ድጋፍ ምን ያህል ትልቅ ሚና እንዳለው ከራሳቸው ህይወት መገንዘባቸው ለተቋሙ መመስረት በምክንያትነት ይጠቅሱታል።
ከዚህ ሀገር እንደሄድኩኝ ወደ ኋላ አይቼ ያሉትን ችግሮች በሴቶች ላይ ያለውን እዛ ያለውን ደግሞ እድል ለሴቶች ያለውን እድል አወዳድሬ አይቼ እዛ የሚሰሩ ነገሮች ብዙ ስላሉ አገሬ ውስጥ ደግሞ የሆነ ነገር ብንጀምር መልካም ነው። ለዛውም ደግሞ በልጃገረዶች ላይ ወጣት ሴቶች ላይ ብናተኩር ብዬ እኔም ገና የስምንተኛ ክፍል ተማሪ የነበርኩ ጊዜ አንዲት ስዊድናዊት ወደ አካባቢ ለማስተማር የመጣች 20 አመቷ ነበር ያኔ። እሷ ናት ሃይ ስኩል የረዳችኝ ያም ሁሉ አለ በህይወቴም ደሞ ያው ማዮ እናቴ ሌሎችንም ሴቶች ማዮ ሁኔታ አነሳሳኝና ይሄንን ፕሮግራም በተለይ ሴቶች ልጆች ልጃገረዶች ላይ በማተኮር ነው የጀመርነው። አሜሪካ ውስጥ ያው የበጎ አድራጎት ድርጅት ሆነን ለ20 አመት ከሰራን በኋላ እዚህ ኢትዮጵያ ደግሞ የበጎ አድራጎት ድርጅት ዓለም አቀፋዊ ኤንጂኦ ብለን የተመሰረተነው አሁን 2 አመታችን ሆነዋል።
በመጻሩ ሪል ገርልስ የተሰኘው ይኸው ተቋም አማካኝነትም ከ6ኛ ክፍል እስከ 12ኛ ክፍል ድረስ የገንዘብ የጥናት ትምህርት የግልና የቡድን ክትትል ተደርጎላቸው ትምህርታቸውን ካጠናቀቁ ወጣት ሴቶች መካከል አንዷ ሰብለ ሀብታሙ ናት። ሰብለ በአሁን ሰዓት የተቋሙ ባልደረባ ስትሆን ሪል ገርልስ በህይወቷ ላይ ያለውን በጎ ሚና እንዴት ትገልጻለች?
በሰዓቱ እኔ የኖር የነበረው አክስቴ ጋር ነበርና እንዳልኩሽ የቤተሰባችን ቁጥር ብዙ ነው 11 ነን። የአንድ ሰው ገቢ ነበር ያንን ሁሉ ቤተሰብ የሚያስተዳድረው የአክስቴ ባለቤት ማለት ነውና ያው በጣም ያጠው ስነነት ነበረብኝ ማለት ነው። እና በዛ ላይ ደግሞ እኔ ቤት ውስጥ ብዙ አገለግል ነበር። ተማሪ ነኝ፣ በጣም ጎበዝ ተማሪ ነኝ፣ ግን ደግሞ ቤት ውስጥ መስራት ይጠበቅብኛል ማለት ነው። ስለዚህ ከትምህርት ሰዓቴ የሆነውን ወደዛኛው ሺፍት ማድረግ አለብኝ ቤት ውስጥ ለምሰራው ማለት ነው። ነገር ግን ወደ ሪል ስመጣ እንዳልኩሽ ሜንቶሪንግ ሰርቪሱንም ጨምሮ ፋይናንሻል ሰፖርቱንም ጨምሮ ምንድነው የሆነው ለኔ አሁን ትልቅ አድቫንቴጅ ሆነልኝ ማለት ነው። ትምህርቴ ላይ ትኩረቴ ትምህርቴ ላይ ብቻ እንዲሆን ማለት ነው። ቤት ውስጥ ምትረዳን ሌላ አህት መጣችልን because of the ያግን ቻለሁኝ በየወሩ የሚሰጠኝ ገንዘብ አለ። ስለዚህ ሌላ ምትረዳን አህት መጣችልን። ከዛ በኋላ እኔ ትኩረቴ ትምህርቴ ላይ ነው ማለት ነው። በተጨማሪ ደግሞ በሳምንት 2 ጊዜ አሚን በወር 2 ጊዜ ከሜንቶሮቻችን ጋር ስለምንገናኝ ቅዳሜ ቅዳሜ በየሳምንቱ ቅዳሜ ቅዳሜ የማጥኛ ጊዜ አለን። ሲደመር በ15 ቀን አንዴ ሜንቶራችንን እናገኛለን። እና ያ ማለት ቅዳሜ ቅዳሜ በቃ ቀኔ ነው ወጣለው ለማጥናት ነው የሚሄደው ማለት ነው። ስለዚህ ያ እድሎች እንዲመቻቹልኝ ሆነ ማለት ነው። እና ያ ነገር ደግሞ እኔ ላይ በደንብ የሚታይ ከበፊቱ የበለጠ የሚታይ ለውጥ እንዲመጣ አድርጓል ማለት ነው።
በተመሳሳይ በአሁን ሰዓት በሌላ ግብረሰናይ ተቋም ውስጥ ተቀጥራ የምትሰራው ፌናን ተሎሳን ሪል ገርልስ በእናቷ ላይ ተጭኖ የነበረውን 10 ልጆች የማሳደግ ጫናና የራሷን ጭንቀት በመቀነስ ትምህርቷ ላይ እንድታተኩር እንዳገዛት ትገልጻለች።
እኔ በዛ ጊዜ ለኔ በጣም ትልቅ ቱርቦ ነው ያለ በህይወቴ ምክንያቱም አባቴ በልጅነታችን ነው የሞተው። እናቴ እናታችን ብቻ ናት ያሳደገችን። እቤት ብዙ ነንኛ። እኔ 9ኛ ላይ ነኝ። 10 ልጆችን ስለነበር እናቴ ለሁላችንም አፎርድ ማድረጋችን እኔ ደግሞ እግዚአብሔር ረድቶኝ ጎበዝ ተማሪም ስለነበሩ መጻፍ ያስፈልገኝ ነበረ። ሴት ነኝ ቅባት ያስፈልገኝ ነበር። ብዙ ነገር ያስፈልገኝ ነበረና እግዚአብሔርን ጸልይ ነበር። እግዚአብሔር ሆይ እኔ እናቴን መጠየቅ ስለማልችል የሚያስፈልጉኝን ነገሮችን ስጠኝ ብዬ እጸልይ ነበረና እነሱ መጥቶ ይህንን ዜና ሲነግሩኝ የእውነትም አልመሰለኝም። ከዛ ደስ በሚል ሁኔታ ሲኖዶስ ነበረ እዛ የምንሄደው ቅዳሜ ቅዳሜ እንሰበሰባለን ጥሩ ኤክስፒሪንሶችን ሼር እንደራረጋለን። ባይብል ይነበብልናል። በየወሩ ብር ይሰጠናል። እና ኢት ዋዝ አሜዚንግ ፎር ሚ ሪል እውነቱም ለእኔ ሪል ነው። እና እንደዛ ነበረ ሪል ያገኘሁት መጀመሪያ።
የተቋሙ መስራችና ዳይሬክተር ወይዘሮ ፀሐይ ወዳጆ ተቋሙ ባለፈው 20 ዓመት ከ650 በላይ ልጃገረዶችና ከ3000 በላይ ቤተሰቦችን መርዳቱን ይገልጻሉ።
በገንዘብ የምንደጉማቸዋለን። ገንዘባቸው ደብተር መግዣ፣ ዩኒፎርም መግዣ፣ እንደገና ደግሞ ያው እንዳልኩኝ ወላጆቹ በጣም እርዳታ የሚያስፈልጋቸው ስለሆነ ድሮ አንድ ጊዜ የሚመገቡ ከሆነ 2 ጊዜ እንኳን በቀን የሚመገቡበት እንዲሆን ነው የምናደርገው። በተጨማሪ ልጆቹ ገንዘብ እንዲቆጥቡ እናስተምራቸዋለን። ገንዘባቸውን ያንንም ያደረግ ነው 12ኛ ክፍል ሲጠርሱ ስለሚቆም ግን እንከታተላቸዋለን። እርዳታው ስለሚቆም ወደ ዩኒቨርሲቲ ወይም ደግሞ ኮሌጅ በሚሄዱበት ጊዜ የብርድ ልብስ መግዣ እንድትሆናቸው እንደገና ለሴት የሚያስፈልገውን ነገር እንድታደርግላቸው እናደርጋለን። ያም በጣም ነው የረዳቸው።
ተቋሙ በማዕከላዊ ኢትዮጵያ፣ በኦሮሚያ፣ በአዲስ አበባና በተለያዩ አካባቢዎች ካሉ ትምህርት ቤቶችና የእምነት ተቋማት ጋር በጋራ እንደሚሰራ ወይዘሮ ጸሃይ ይናገራሉ። ይሁን እንጂ ያለፈው 20 ዓመት በግላቸው እንደ በጎ ፈቃደኛና እንደ መስራች የተለያዩ ተግዳሮቶችን ያዘን እንደሆነም አልሸሸጉም።
ጥሪ የተሰጠው በልቡ ውስጥ አንድ ነገር የተፈጠረ ሰው በፍጹም ሊያቆም እንደማይችል በራሴ ላይ አይቻለሁ። ውጣውረዶች አሉ። እንደነገርኩሽ ልጅ ትቶ ለሰው ጠብቁ ብሎ ልጄ ገና ትንሽ ነበረ። የመጨረሻ ልጄ ማለቴ ነው። ይሄን ሲጀምር ያን ሁሉ ማድረግ እንደገና ደግሞ ስራውን ያለኝ ስራ እየሰራው ያንንም ደግሞ እያጣደፍኩ እየሰራው እየጨረስኩ ስመለስ ደግሞ ቶሎ ብዬ ወደ ኋላ የቀረውን ነገር እየሰራው ማከናወን ስለነበረብኝ ብዙ ጣውረድ አለው።
Resources Enriching Africans Lives ወይም Real Girls ተቋም ካስተማራቸው ልጃገረዶች መካከል 95 በመቶዎቹ 12ኛ ክፍል ያጠናቀቁ ሲሆን ከ82 በመቶ የሚሆኑት ደግሞ የከፍተኛ ደረጃ ትምህርት ማጠናቀቃቸውን የተቋሙ ድረገጽ አመላክቷል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረሞ ከዋሽንግተን ዲሲ።
ቀጥሎ የሚቀርበውን የቅዳሜ ምሽት ቅንብር ላስተዋውቅ። አቶ ከማል ሃሺ የኢትዮጵያ የሕዝብ ተወካዮች ምክር ቤት አባል ናቸው። በውጭ ሀገራት የሚኖሩ ኢትዮጵያውያንን የሚያሳትፉ ምጣኔ ሀብታዊና ሰብአዊ መርሃ ግብሮችን ያስተባብራሉ። በውጭ ሀገሮች የሚኖሩ ኢትዮጵያውያን ዘርፈ ብዙ ተሳትፎ እርሳቸው የሚወክሉትን የሶማሌ ክልል አራቤ ወረዳ ሕዝብ ጨምሮ ለተቀረውም የሀገሪቱ ሕዝብ የላቀ ዋጋ እንዳለው የሚናገሩት አቶ ከማል ከመረዳዳት የተሻገረ የጋራ ተጠቃሚነት ሊዳብር እንደሚገባም ይመክራሉ። ከሰሞኑ ወደ ዋሽንግተን ዲሲ ብቅ ያሉትን የህዝብ እንደራሴውን በስቱዲዮ አነጋግረናቸዋል። ሀብታሙ ስዩም ነው ያነጋግራቸው።
የተከበሩ አቶ ከማል ሃሺ እንኳን ደህና መጡ ወደ ዋሽንግተን ዲሲ።
ብስምላ አመሰግናለሁ ወንድም ሀብታሙ።
ወደ ዋሽንግተን ዲሲ የመጡበት ምክንያት ምንድን ነው? ምን እግር ጣለውት ከሚለው ስንጀምር?
ምን እግር ጣለህ ለሚለው እንደሚታወቀው የህዝብ እንደራሴ መሆን እንግዲህ ያው ትንሽ ፈጠራን ይፈልጋል። አንዳንድ የላፊ መጓዝን ይፈልጋል። ነው አገር ላይ እንደምታውቀው ብዙ የህዝብ ጥያቄ አለና የህዝብ ጥያቄዎችን ለመመለስ በመንግስት ባጀት ብቻ ሁሉ ነገር ሸፍነህ አትችልምና አንዳንድ ንቅስቃሴዎችን ማድረግ ፈጠራዎችን ማሰብ ግድ ይላልና እኔ በመወክለው አራቢ ምርጫ ክልል ሶማሌ ክልል ውስጥ ባለው ላይ የክልል የምክር ቤት አባላት አሉና ከነሱ ጋር በመሆን በራሳቸው ተነሳሽነት ማህበረሰቡ ስራዎችን እየሰሩ መንገድ መክፈት የሚሆን ትምህርት ቤት ግንባታ ጥገና ህክምና ማከራትም ላይ አስፈላጊ ባልመሰል ማለት ላይ እንዲሳተፉ ብዙ አርገን እነሱም ብዙ ያግዙብን ጥሩ አጋጣሚዎች ነበሩና ከዛ በተረፈ የራሳቸውን ሀብት እንዲያሸራሽሩ ከማድረግ ባሻገር እኛም ደግሞ የሀብትን የመፈለግ ስራ ላይ ስንንቀሳቀስ ነበር። እዛ ሆነን አንድ ሙስሊም ኤድ ዩኤስሲኤምኤል ግብረሰናይ ድርጅት ጋር በነበረን መግባባት በስከባነው መጠይቅ 100 አልጋዎችና 7 ዊልቸሮች አግኝተን ነበርና እነዚህን ፍታዊ በሆነ መልኩ በምርጫ ክልል ውስጥ ባሉ የጤና ማዕከላት እንዲከፋፍሉ አድርገን ይሄን ማለት በክልሉ በፋፈና በስቲዞን ያሉ የተቆጫሌ ከተማ አስተዳደር አህረዋ ወረዳ፣ ኦበሬ ወረዳ እና ደምበል ወረዳ የሚባሉ አካባቢዎች ላይ ይሄን ካረግን በኋላ አሁንም ደግሞ የተሻለ ምን ጠይቅ ብለን እዛ ላይ የጀመርነውን ጥያቄና ንግግር ይዤ ተከትዬ እዚህ ዲሲ ድረስ መጣሁ። እነሱም እዚህ ነው ያላችሁ ቢሮችና አሁን ደግሞ ያው አገርን ስለምትወክል ከክልሉ ሳፋ ያለ ከመርጫ ክልሉ ምጪም ሌላውን የሶማሌ ክልልም በሚያግዝ መልኩ እንዲሁም ሌላው ኢትዮጵያኖች ክልልም በሚያግዝ መልኩ በቅርቡ ያው የህክምና ቁሳቁስና መድኃኒቶች ግምታቸው 14 ሚሊዮን ዶላር የሆነ ሰኪዩር አድርገናል። ይህም እንግዲህ ያው ከሶማሌ ክልል ውጪ በአማራ ክልል፣ በኦሮሚያ፣ በማዕከላዊ ኢትዮጵያ፣ በቤንሻንጉል እና ባህሪ ክልሎች ባሉ የህክምና ተቋማት የሚከፋፈል የሚሆን ነውና እሱ ተሳክቷል አንዱ። ሌላ ከዚህ ጋር ተያይዞ ደግሞ የመጣውበት ነው ብዙ ግን እንደምታውቀው ትውልድ ኢትዮጵያን ወረጂ ነው ዝላ ረጂ ነው ሆኖ ያለውና ያው ማንኛውም ሰው ከሀገር ውጪ ሲሆን እንደ ተለቀ ሀገር አሜሪካ ላይ ሲኖር አናሰም ከፋ በየወሩ የሚደግመው የሚያግዘዋልና እስከ መቼ ነው ድጎማ የሚሆነውና ሁሌላ ኩላኩ ከሚሆን ያላቸውን ሀብት ብዙ ስራ አድል ያስፈልጋል ሀገር ቤት ላይና ሀገር ቤት ያለው ተምሮ ተመርቆ ስራ የሚፈልጋል ጉልበት ያለውልና እንደሱም ጉልበታቸውና አውቀታቸውን አዋጣው እንደዚህም ደግሞ እዚህ ስላሉ ብራቸውን አዋጣው አውቀትና ብርን በማጣመር የጋራ ቢዝነስ የጋራ የልማት ስራዎች ሰርቶ እኩል ትርፋማ የሚሆኑበትን አጋጣሚ ለፍጠር አራቢ ዴቨሎፕመንት ኢኒሼቲቭ የሚል መርሃ ግብር ይዘን ዛላ በመርጫ ክልል ላይ ተለያዩ ስብሰባዎችን አድርገን ማህበረሰቡ በጣም ወዶት የተቀበለው እንደሆነ እዛም ሆነን እዚህ ያሉት ለዲቲ ባሮች ሌላ ጊዜም ለማገዝም ለማለት እንዳልኩ ቀደም መንገድም ሲሰራ ያላሳቸው ኮንትሪቢዩት ሲያደርጉ ስለነበረ እን ሐሳብ እንዴት ታይቷላችሁ ብዬ ሰየው ጥሩ ነው እንቀበላለን ብለው ከነሱ ጋር ደግሞ ፊል ለፊት ስትወያይ ወሬን ከፈረሰኛው ሰማና ሌላ አንድ ስላልሆነ ለመወያየት አሁን በሚኒሶታም እንዲሁም ቀጣይም ደግሞ ኦሃዮ ላይ ያው ከተወለደ ኢትዮጵያ ነው ጋር ፊል ለፊት መረክ አዘጋጅ የልዋይ ለመካከር እንዴት ይሄ መርሃ ግብር ተግባራዊ ይሆናል የሚለውን ነገር ሌሎች መገዛም ለብለው ለመወያየት ነው እዚህ የተገኘሁት ባጭሩ ይሄን ይመስላል።
በውጭ ሀገራት የሚኖሩ ኢትዮጵያውያን ወይንም ደግሞ በ ተለምዶ አነጋገር ዲያስፖራው ኢትዮጵያ ውስጥ ባሉ በርካታ ኢኮኖሚያዊ ማህበራዊ እና ፖለቲካዊ እንቅስቃሴዎች ውስጥ ያለው ተሳትፎ የላቀ ሚና እንዳለው ይታወቃል ይነገራልም። እርሶ የመጡበት የሶማሌ ክልል ከዲያስፖራው የሚመጡ እንቅስቃሴዎችን ወይም ደግሞ መፈጸም የሚፈልጉ እቅዶችን እውን ይሆኑ ዘንድ ለማድረግ ምን ያክል ተነሳሽነት አለው? ብዙዎቹ መርዳት መሳተፍ እየፈለጉ አንዳንድ ጊዜ ግን ከመንግስት አሰራሮች ጋር በተገናኙ ደጋግሞ የሚያነሷቸው ቅሬታዎች አሉ። በአጠቃላይ እንደ ኢትዮጵያና እነዛ ነገሮች ዳግም ተፈጥረው የትውልድ ኢትዮጵያውያን ወደ ኋላ እንዳይመለሱ ንቁ ተሳታፊ እንዲሆኑ በማድረግ ረገድ ምን አይነት እንቅስቃሴዎችን እያረጋችሁ ነው?
መልካም ያው እንግዲህ ስለ ሶማሌ ክልል ስናነሳው ከለውጡ በኋላ ያለው አመራር ኮንፊደንት ሙስጠፊንም ጀምሮ የውጭ ሀገር ኤክስፖዠር ያላቸው በከፊልም ቢሆን ዳያስፖራ ምናት ህይወት ላይ የኖረ እንደሆነ የሚያውቁ አቅሙንም የሚያውቁ ስለሆነ ነገሮች ይመቻቹ ዘንድ ራሱን የቻለ ቢሮ የተከፈተበት ካሉ ክልል ላይ ካሉ ቢሮዎች ውስጥ አንዱ ትውልድ ኢትዮጵያን ሊያስተናግድ የሚችል በማንኛውም መንገድ ላይ ራሱን የቻለ ቢሮ ተከፍቶ ሁሉ ጊዜም ክፍት የሆነበት አይደለም። እስር ላይ እስከ ርዕሰ መስተዳድሩ አካባቢ ያሉ ተለቅ አመራሮችን አግኝተው ብዙ ነገር ማድረግ የሚችሉበት ከዛም የተነሳ በክልሉ የተለያዩ ቦታዎች ላይ አሁን ራሳቸው አዋተው ሆስፒታሎች ላብጭም እስከ መገባት ድረስ እርዳታዎች እስከ መላክ ድረስ የደረሰበትና ጥሩ የተመቻቸበት አለ። ግን ከዚህ በላይ አሁንም መሰራት አለበት። ከዚህ በላይ አሁንም አስቻይነት መቸተርበት ግን ለማንኛውም ሰው አሁን ያለው ሁኔታ የተመቻቸና በሩ ክፍት ነው ማለት ይቻላል።
የሶማሌ ክልል ያለበት ቦታ የጂኦፖለቲካል መቀመጫነቱ እጅግ ጠቀሜታ ከሚሰጣቸው ኢትዮጵያ ክልሎች መካከል አንዱ ነው። አሁንም ድረስ የጸጥታ ችግር ካለባቸው የጎረቤት ሀገሮች ጋርም የሚዋሰን ነው። ከዛ ጋር በተገናኘ በአካባቢ ያለው የመረጋጋት ወይም የሰላም ሁኔታ ለኢኮኖሚያዊ እንቅስቃሴዎች ምን ያክል በቂ ነው፣ ምን ያክል አስተማማኝ ነው የሚል ጥያቄ ሊነሳ ይችላል። ከዚህ ረገድ ያለው ሁኔታ ምን ይመስላል በክልል ውስጥ?
አዎ እነን ነው እንግዲህ ሶማሌ ክልል በጣም ተቆራርጦ ሰባቱ ሰፊ የሆነ ክልል ትልቅ ጎረቤት ሀገራትን ድንበር የሚያዋስን ነው። ኬንያን፣ ጅቡቲን፣ ሶማሊያን ዲም ራስ ገዝን የምትለውን ሶማሊያን ጨምሮ እነዚህ ሁላ ድንበር የሚያካልል ሰፊ የሆነ ክልል ነውና እንደምታውቀው ከለውጡ በኋላ ላይ ሙሉ በሙሉ ሰላም አለበት ከሚባላቸው ክልሎች ውስጥ እንደ ኢትዮጵያ ውስጥ አንዱ ሆነና ይሄ ደግሞ ያው ማንኛውንም ሰው ሌላም የኢትዮጵያ ክፍልም ቢሆን መጥቶ ንግድ ላይ ለመሳተፍ ሙቹ የሆነበት አቀማመጡም ስትራቴጂክ የሆነበት በዛ ለክም ደግሞ ያው አሁን ለሀገር የሚመራበት ፖሊሲ የጎረቤት ሀገራትን ጥቅም ያማከለ ስለሆነ ከጎረቤት ሀገራት ጋር ራሱ ማንኛውንም ተግባቦት ለመፍጠር ያለው የተሻለ ሁኔታበት ያለበት ላይ እንዲሁም ደግሞ ከጎረቤት ጋር ሰዎች ለመግባት እንደውጣቅም ህጉን በጠበቀ መልኩ ከዚህ በፊት በተሻለ መልኩ ፍሰቱ የተሻለ ሆነበትና የተሻለ ሁኔታ ያለበት ማለት ይችላል አሁን ላይ።
ስለ ኢኮኖሚው እንመለስና በክልሉ እንዲሁም ደግሞ እርሶ የሚወክሉትም ዞን ወረዳ አለና በነዛ ስፍራዎች በልዩ ሁኔታ ዲያስፖራው እንዲሳተፉባቸው ትውልድ ኢትዮጵያ እንዲንቀሳቀሱባቸው የሚስፈልጓቸው የኢኮኖሚ ዘርፎች አሉ ወይ? ሌላ አብረን ማንሳት የምፈልገው እነዚህ ቦታዎች የየራሳቸው አመታዊ በጀት ይኖራቸዋል። የሚፈቀድላቸው በህዝብ ተወካዮች ምክር ቤት ስር ጸድቆ የሚሰጣቸው የሚሸነሸንላቸው በጀት እንዳለ ይታወቃል። ከዚህ ግን በዘለለ የዲያስፖራው ድጋፍ የትውልድ ኢትዮጵያውያን እንቅስቃሴ በእጅጉ አስፈላጊ የሚሆንበት ምክንያት ምንድነው?
አዎ እነን ነው እንግዲህ አሁን ይሄ ወደ ምን ያመጣናል አይተን እንደሆነ ግልጽ የሆነ ሁኔታ አቡ ሰው ውጭ ሀገር መሄድ ይፈልጋል። ውጭ ሀገር መሄድ ይፈልጋልና ውጭ ሀገር ለምትርሶ ስራ አለ ነው የሚለው። እና ስራን የፈጠሩት እነሱ ናቸው። አይየው እንደውም ሰላም ዛሬ ጧት እዚህ ለመምጣት በረዶ በጣም የተጋገረ ነበር፣ አሸጋሪ ነበር። ያለውን የዌዘር ችግር መገመት ይችላል። ግን በዚሁ ላይ ዌዘር ችግር ውስጥ ብዙ ኢንዱስትሪዎች በመኖራቸው ብዙ የሥራ እንቅስቃሴዎች በመኖራቸው አሁን የሰው ኃይል ያስፈልጋል የሚሰራ። እኛ ጋር ላይ አሁን በግብርናው ዘርፍ በለው በማዕድኑ በለው በአግሎት አሰጣጥ ላይ በለው እነተም ድንግል የሆነ የሥራ እድል ነው ያለውና ብዙ የሥራ እድሎች ቢፈጠሩ የሰው ኃይልን በቀላሉ ማግኘት ይቻላል። በዛ ልክ ደግሞ የሚመጣው ምርት ለሀገር ውስጥም አገር ውጭ ላሉ አገራትም የሚላክበት አጋጣሚ መፍጠር ይቻላልና የሰው ኃይል አለ። መልካምዱ በጣም የተመቻቸ ነው። ኢቭን አሁን ሶማሌ ክልል ላይ አርብቶ አደር ብቻ ነው ምን ራሱ አሁን የመስኖ ውሃ ያለበት እኔ መጣውበት ምጫክል ጭምር ሌሎችም ክልሎች ሌላም የክልሉ ክፍል ላይ በታይ አሁን የእርሻ ምርት በሰፊው የተለመደበት በበጋም በክረምት የሚላበት መስኖዎች ያሉበትና ነገር ግን ትልቅ የሆነ አሁን የሥራ አማራጮችን ለመጠቀም ብር ያስፈልጋልና ዳያስፖራው ማህበረሰብ በቃ ትልቅ ተቋማትን በግብርናው ዘርፍም በሁሉም ዘርፍ በቴክኖሎጂውን ትልቅ ተቋማትን ገብቶ በመፍጠር ብዙ ወጣቶች ስራ አድል የሚያገኙበት በዚያ አጋጣሚ ደግሞ ከዛም ትርፍ የሚያገኙ ተጋጣሚ መፍጠር እዚህ ሆኖ ከሀገር ቤት ወደ ሀገር ቤት መላክ ሳይሆን ከሀገር ቤት ብር እንዲገባለት ማሰብ አለበት። ይሄ አይነት እይታ መቀየር አለበት። እኔ ሁሉ ወደ ሀገር ቤት ብር ብቻ ላካለ ሳይሆን ከሀገር ቤትም ተጨማሪ ግቢ ያገኘ ኦኖራል ወደሚለው ደረጃ መጣት አለበት። ለዚህ ደግሞ ያዘውን ብር ይዞ አገሩ ላይ ኢንቨስት ያርግ ባይ ነኝ።
ዩናይትድ ስቴትስ ሲመጡ የመጀመሪያው አይደለም። ከዚህ በፊትም በተደጋጋሚ መጥተዋል። የሀገሪቱን ኢኮኖሚያዊ እንቅስቃሴዎች የአሰራር ልምዶችን ለማየትም ለመገንዘብ ምድል አግኝቷል ብዬ አስባለሁ። እርሶ የወከሉትን ስፍራም ሊሆን ይችላል ሶማሌ ክልል ውስጥም በአጠቃላይ ለኢትዮጵያ የሚመኙላት ወይንም ደግሞ ብንቀስመው ብለው ያስባቸው የተወሰኑ አሰራሮች ይኖራሉ ብዬ አስባለሁ። ስላንድ ይንገሩ
ነው እንግዲህ ስላምስና ነሳ አሁን መንግስትም እየሰራበት ያለው እዚህ ሀገር ውስጥም ለመወሰለት አይመችም መወሰለታችን ለምንና መልካም ክፉ ቡቶን ራሱ ሲስተሙ ያገራል እና ያለው አሰራር ሂደት እያንዳንዱ ነገር በሲስተም የተወጠረ ስለሆነ ሐላፊ ስለሆንክ አመራር ስለሆንክ ነገር መታበላሽበት በሆነ ብሔር ስም በሆነ እምነት ስም በሆነ ተደብቀ ነገ ተጠያቂነት ሲመጣ በመታመልጥበት ሳይሆን ግልጽ የሆነ ተጠያቂነት ያለበት ለሰራው መልካም ስራ መተመሰገንበት ላጠፈውም ጥፋት የመጠቀበት የተሻለ ሲስተም አለ። እኛም እየሰራን ያለንበት ከሎጅ በኋላ አይም ጥሩ እንቅስቃሴዎች አሉና ስለዚህ ለመወሰለት የማይመች ሲስተም ሲኖር ሰውን ባንዴ አትቀይረውም። መልካም አለው ክፉም አለው። ግን ሲስተሙ ራሱ የሚያጠራ ከሆነ ምን ይባላል ጨው ለራስ ብለጣፍት እንዲካልክ ድገነ ተወርጣለ እንደሚባለው እና የሚያበጥር ሲስተም ነው ያለበት እያንዳንዱ ስርዓት ላይና ለዛ ነው አሁን ነገሮችን አሁን አዲስ አበባ ላይ ማየተ ቴክኖሎጂ በሲስተም የሆኑበት የሆነ ቦታ ላይ ሴኩሪቲ ካሜራዎች የተገጠሙበት ግብር ሲከፈል ኦንላይን እንዲከፈል የሚደረግበት ብዙ ሲስተሞች እየተጀመሩ ነውና ላለመወሰለት እንዲያጉዙን ትልቁ ነገር ወመረው ሲስተም ያ ነው። ሌላ ሁለተኛ ነገር ደግሞ ይሄ ሀገር ይውላ ብሩአብሩ ህዝብ ከተለያየ ዓለም የመጣ ህዝብ ብሩአብሩ ህዝብ ተስማምቶ ሁሉም ሰው ከነ ውስነቱ በሰላም እየኖረ ሪላቲቭሊ መኖር ይችላል ብሎ እየኖረ ነውና እኛ ደግሞ የአንድ መንደር ሰዎች ሆነን ያለን ክፍተት እዚህ ግባ የማይባል በሆነበት ሰዓት ላይ በቀላሉ ማጥበብ እንችላለንና ከዚህ ተምረን እኛ ማምጣት እዚህ ቦታ ለመድረስ ከቅርብ ነው የምንነሳው። የሀገር ተነስቶ ከመጣበት ደረጃ አንጻር ስታይ እኛ ደግሞ ለመልማትና አንድነታችን ለማጠናከር ጉዞ ሩቅ አይደለም፣ ከቅርብ ነው የምንነሳው የሚል አመለካከት ነው ያለኝ።
እጅግ በጣም አመሰግናለሁ የተከበሩ አቶ ከማል ሀሺ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ ተገኝተው የትውልደ ኢትዮጵያውያንን ጋር በተመለከተ በተለይ በሶማሌ ክልል ውስጥ በምጣኔ ሀብት እንዲሁም በሰብአዊ ተግባራት ዙሪያ ሊኖራቸው ስለሚገባው ሚናና ይዘት ጥቂት ሀሳብ ስላጋሩን በእጅጉ አመሰግናለሁኝ። ዳግም እንደምንገናኝ አስባለሁ። ለአሁኑ በጣም አመሰግናለሁ።
እኔም ወንድም ሀብታም በጣም አመሰግናለሁ።
ታዳጊዎችን የሚያግዘው የሀረር ልጆች ማህበር ቀጣዩ የቅዳሜ ምሽት ቅንብራችን ይሆናል። በሀረር ከተማ የሚገኙ ትምህርት ቤቶችን በቁሳቁስና የመጠጥ ውሃ አቅርቦት የሚያግዘው ድንበር የለሽ የሀረር ልጆች ማህበር በሰሜን አሜሪካ ነዋሪ የከተማዋ ተወላጆች የተመሰረተ ማህበር ነው። ማህበሩ አሁን ደግሞ በትምህርት ቤቶች ለተማሪዎች ምገባ ለመጀመር የገንዘብ ድጋፍ እያፈላለገ እንደሚገኝ የማህበሩ ፕሬዚደንት ዶክተር ማሾ አብርሃ ተናግረዋል። አስማማዋየ ነው ማህበሩ ያከናወናቸው ያሉትን ስራዎች በተመለከተ በዩናይትድ ስቴትስ ጆርጂያ ግዛት የሚኖሩትን የማህበሩን ፕሬዚደንት ዶክተር ማሾን አነጋግረዋል።
የድንበር የለሽ የሀረር ልጆች ማህበር ምንድን ነው? አሁን በሀረር ከተማ ውስጥ ባሉ ትምህርት ቤቶች እና ሌሎች አካባቢዎች ላይ እያደረገ ያሉ ድጋፍ?
ያ በአጠቃላይ እንግዲህ የድንበር የለሽ የሀረር ልጆች አላማ የሀረር ተማሪዎችን እርዳታ ለመስጠት ነው እና ዜጎችን አልመጪውን ትውልድ በትምህርት በመደገፍ ለውጥ እናመጣለን ብለን ስላሰብን ነው ይህንን ድርጅት የመሰረት ነው እና በትምህርት ቤት ዙሪያ ነው እንቅስቃሴያችን እና እርዳታችን የሚያተኩረው በተማሪዎችን የመጠጥ ውሃ የማቅረብ የገንዘብ ድጋፍ የመስጠት እና የትምህርት ቤት ቁሳቁሶችን የመማሪያ ደብተሮችን እስክሪብቶን የመሳሰሉትን መስጠት እና አንዳንድ ትምህርት ቤቶች ደግሞ የመጸዳጃ ቤት እና የመናፈሻ ስራ በማድረግ ነው እና በአጠቃላይ የምናምነው ምንድነው ይህን ሁሉ የተለያዩ ድጋፎችን ስናደርግ ወደፊት ተማሪዎች የትምህርት ሂደታቸው ተሳክቶላቸው የቀለለ ሆኖላቸው ወደፊት የመጪው ትውልድ በትምህርት ይደገፋል በሚል ነው ተነሳ ነው።
ስለዚህ በዚህ ዓላማ በጀመራችሁ ድጋፍ ውስጥ በእነዚህ ዓመታት ውስጥ ምን ያክል ድጋፍ አደረጋችሁ? ምናልባት በቁጥር ምንላውቀው የምንችለው ነገር ካለ ለአድማጮቻችን ተመልካቾቻችን።
ያ መጀመሪያ እንግዲህ ከውሃ ቁፋሮ ስንጀምር ውሃ ቁፋሮን የጀመርነው ተማሪዎች በጣም ኃይለኛ የውሃ እጥረት አለ ሀረር ከተማ ውስጥ እና በየትምህርት ቤቶቹ ጉድጓድ ቁፋሮን እናደርጋለን ብለን የጀመርነው እና በዚህ መሰረት 3 ትምህርት ቤቶች ጉድጓድ ተቆፍረው አስረክበናል። ግን ሌሎች በጣም ብዙ ተማሪዎች ትምህርት ቤቶች አሉ፣ እነሱን ሁሉ ማድረስ አልቻልነው። ሀረር የተለያየ አይነት የቦታ የንጥረ ምድር ወይም ጂኦሎጂ ከእንትን ስላላቸው የድንጋዩ የተለያየ ነው፣ ያለቱ አቀማመጥ እና ተፈጥሮ የተለያየ ስለሆነ አንዳንድ ቦታዎች ውሃ መቆፈር አልተቻለም እና እንዳውም ጀምረን ሁሉ ብዙ ከሄደ በኋላ በቃ ውሃ ማግኘት ስላልተቻለ በቃ የእነሱን ጉድጓዶች ቆፍረን ዘግተን ይሄንን አሁን በዚህ ደረጃ በእጅ ከማስቆፈር ከክልሉ ጋር ከሀረር ውሃ ቢሮ ጋር በመተባበር ለምን ለተማሪዎቹ አጠቃላይ ማህበረሰቡንም የሚረዳ ጉድጓድ እናስቆፍርም በሚል ሌሎ ከነዚህ ጂኦሎጂስቶች ወይም ሃይድሮጂኦሎጂስቶች የሚባሉ የሀረር ተወላጆች አሉ። እነሱ በበጎ ፈቃደኝነት ሰዓታቸውን ስራቸውን መስዋዕትነት አድርገው የሀረርን የድንጋይ ይዘት አስጠንተው ማፕ ተደረገ፣ ጂኦሎጂካል ማፕ ተደርጎ በዛ መሰረት ከሀረር ቢሮ ጋር ተስማምተን አንድ ጉድጓድ ትልቅ በከፍተኛ ደረጃ ጉድጓድ አስቆፍረን እሱ በአሁኑ ሰዓት ወደ 50,000 ሊትር በቀን ውሃ የፓምፕ እያደረገ ለአካባቢው ላሉ ሰዎች እና ለክልሉ እንትን ጋር በመተባበር አገልግሎት እየሰጠ ነው። ሁለተኛው ጉድጓድ ተጀምሯል። ለዛ የሚያስፈልግ በዚህ ባህር አሁን ኢትዮጵያ ውስጥ ባለው የዋጋ ንረት ወርግሽበት መሰረት አሁን አቅማችን ስላጠረን እሱን ከሌሎች ኤንጂኦስ ጋር በመተባበር እንዴት እናሳድጋለን የሚለውን እያደራጀ ነው እና ውሃን በተመለከተ እነዚህን ያደረግ ነው።
እሺ፣ ዶክተር ማሾ በአሜሪካ ድምፅ አድማጮቻችን ስም በጣም እናመሰግናለን።
እኔም በጣም አመሰግናለሁ ስለ አክብረ ስለጋበዝከኝ አመሰግናለሁ። We'll be right back.
ከአሜሪካ ድምጽ የአማርኛ አገልግሎት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራም በዚሁ ተጠናቋል። አብራችሁን ስላመሻችሁ በመላ ባልደረቦቻችን ስም እጅጉን እናመሰግናለን። ነገ እሁድ በራዲዮ መጽሔት አብረን እንድናመሽ ከወዲሁ ልጋብዛችሁ። ሰላም፣ በደህና አደሩ።